This program has come to you from the Voice of America.
አመሻችሁ አድማጭ ተመልካቾቻችን፣ የጋቢና ቪ የሐሙስ ምሽት ህዳር 30/2014 ዓ.ም ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። መርሃ ግብሩን በመምራት ኤደን ገረመው፣ አቀናባሪያችን ንጉሱ ታምሬ እንዲሁም ከምሽቱ ተረኛ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
We have to remember that this war is really being fought in darkness.
ይሄ ጦርነት በጨለማ ውስጥ እየተካሄደ እንደሆነ ማስታወስ ያስፈልጋል። በውጊያ ቦታ ገለልተኛ ዘገባ በሌለበት መረጃ ማግኘት በጣም አስቸጋሪ ነው።
ክራይሲስ ግሩፕ የተሰኘው ዓለም አቀፍ ቀውስ አጥኚና ተንታኝ ተቋም የአፍሪካ ቀንድ ኃላፊ የሆኑት ሙረቲ ሙቲጋን ነው የሰማችሁት። አማጽያኑ የትግራይ ኃይሎች ይዟቸው ከነበሩት ቁልፍ የአማራና የአፋር ከተሞች መልቀቃቸውን ተከትሎ ዓለም አቀፉ ማህበረሰብ በመዲናዋ አዲስ አበባ ከተማ ላይ ሊደርስ ይችላል በማለት የነበረው ስጋት ቢቀርፍም ጦርነቱ ግን አሁንም ድረስ በሺዎች የሚቆጠሩ ሰዎችን ህይወት ዋጋ እያስከፈለ ነው ይላሉ። በዚህ ዙሪያ በምሽቱ ከሳቸው ጋር ቆይታ አድርገናል። በሌላ ዘገባ ደግሞ
ሁሉ ሰጪ ፍቅሪ ኢሉን ተዝዝምር ክሳብ ታናይ አምራኻ መወዳታ ሲ
ሁሉም ሰው ስለ ፍቅር ቢዘምርና እስከ ህይወቱ ፍጻሜ በፍቅር ቢጓዝ ህይወት ጥሩ ተሆን ነበር።
ታሪካዊውና አንጋፋው የፍቅር እስከ መቃብር መጽሐፍ በትግረኛ ቋንቋ ተተርጉሞ ለንባብ በቅቷል። ይህንንና ሌሎች ዘገባዎችንም ይዘናል። ሙዚቃን ሰዓት እንዳፈቀደ የምናሰማችሁ ይሆናል። በድጋሚ አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ የሚገኙ መጋዘኖቹ በመዘረፋቸው ምክንያት በሁለት ከተሞች ውስጥ የነበረውን የምግብ ስርጭት እንዳቆመ አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ የድርጅቱ ሰራተኞች ወሳሪያም ጭምር ማስፈራሪያ ስለደረሰባቸው ዘረፈውን ማስቆም እንዳልቻሉ በትናንትናው ዕለት አስታውቋል። በዚህ ምክንያት ድርጅቱ በደሴና ኮምቦልቻ ከተሞች የነበረውን የምግብ ስርጭት አቁሟል። ከሁለቱ የአማራ ክልል ከተሞች የተዘረፉት ምግብ ነክ ቁሳቁሶች ውስጥ የምግብ እጥረት ለገጠማ ህጻናት የሚውሉ እንዳሉበትም ተገልጿል። በኮምቦልቻ ከተማ የተፈጸመውን ዘረፋ ያከናወኑት የትግራይ ኃይሎች አባላት መሆናቸውን፣ ከአካባቢው ህዝብ መካከል የተወሰኑትም ተሳታፊ እንደነበሩ ዱጃሪክ ተናግረዋል። የትግራይ ነጻ አውጪ ግንባርና አጋር የሆኑት ኃይሎች ባለፈው ሐምሌ ወር የፌዴራሉን ኃይል ከትግራይ ክልል ገፍተው ካስወጡ በኋላ የኢትዮጵያ መንግስት በራሱ ውሳኔ ከክልሉ እንደወጣ በወቅቱ አስታውቋል። እንቅስቃሴያቸውን ወደ አማራና አፋር ክልሎች አስፋፍቶ ነበረ። ለ13 ወራት በቆየው ጦርነት ምክንያት በእነዚህ ክልሎች የምግብ እጥረት ተከስተዋል። የተባበሩት መንግስታት ድርጅት 9.4 ሚሊዮን ህዝብ አስቸኳይ የምግብ ድጋፍ እንደሚያስፈልገው አስታውቋል። በሌላ ተያያዥ ዜና ማክሰኞና አረብ ዕለት አማራ ክልል ውስጥ 3 የዓለም ምግብ መርሃ ግብር የጭነት መኪኖች የጦር አገልግሎት እንዲሰጡ በጦር ሰራዊት አባላት ታዘው ለዚሁ ዓላማ ውለዋል በማለት ቃል አቀባዩ ድርጊቱን አውግዘዋል። በድርጅቱ ሰራተኞች ላይ የደረሱ ወከባዎችንም ተቀባይነት የላቸውም ብለዋል። የእርዳታ አቅርቦቶችን፣ ተቋማትን፣ ቁሳቁሶችንም ሆነ መኪኖችን ማጥቃት፣ ማውደም፣ አግባብ ያልሆነ አገልግሎት መዋል የተከለከለ ነው ሲሉ አጽንኦት ሰጥተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፌዴራሉን መንግስት ከካርቦን ልቀት ነጻ የሚያደርጉትን የኃይል አማራጮች እንዲያሳድግና እንዲገዛ የሚያግዘው ህግ አጽድቀዋል። ይህ ህግ 10 ዓመት ባልሞላ ጊዜ ውስጥ የግሪን ሃውስ ልቀትን በ65% ይቀንሳል፣ ሙሉ በሙሉ በኤሌክትሪክ የሚሰሩ መኪኖችን ስምሪትም ይጨምራል ተብሏል። አዲሱ የባይደን ህግ በ2030 የጎርጎሳኑ ዘመን ሁሉም የመንግስት ህንፃዎች 100% ከካርቦን ነጻ የሆነ የኤሌክትሪክ ኃይል እንዲጠቀሙ፣ በ2035 ደግሞ በሀገሪቱ ውስጥ የሚንቀሳቀሱ መኪኖች የኤሌክትሪክ ኃይል እንዲጠቀሙ፣ የፌዴራሉ መንግስት የሚገዛቸው ቁሳቁሶችና አገልግሎቶች ደግሞ በ2050 የጎርጎሳኑ ዘመን ሙሉ በሙሉ ከካርቦን ነጻ እንዲሆኑ ይደነግጋል። ዩናይትድ ስቴትስ ከባድ የሰብአዊ መብት ጥሰት ይፈጽማሉ ባለቻቸው በኢራን፣ ሶሪያና ዩጋንዳ በሚገኙ በርካታ ግለሰቦችና ተቋማት ላይ ማዕቀብ መጣሏን አስታውቃለች። ማዕቀቡ የወጣው የዲሞክራሲያዊ የሚደረግበትን ሳምንት ምክንያት በማድረግ መሆኑን የዩናይትድ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል። ማዕቀቡ ዲሞክራሲያዊ ስርዓትን ባለማክበር ጭቆናን አስፍኗል፣ ሰላማዊ ተቃዋሚዎችን አፍነዋል ከተባሉት እንደ ኢራን እንዲሁም የኬሚካዊ ጦር መሳሪያዎችን በሰላማዊ ዜጎች ላይ ተጠቅመዋል ከተባሉት እንደ ሶሪያ ካሉ ሀገሮች ጋር የተሳሰሩ ግለሰቦችና ተቋማትን ኢላማ ያደረገ መሆኑን መግለጫው አመላክቷል። የማዕቀቡ ውሳኔ በዩናይትድ ስቴትስ ውስጥ ያሉትንና በማዕቀቡ ውስጥ የተካተቱትን የግለሰቦችን ሀብት በሙሉ የሚያግድ መሆኑም ተገልጿል። በማዕቀቡ ውስጥ ከተካተቱት ግለሰቦች ውስጥ የዩጋንዳው የወታደራዊ ደህንነት ኃላፊ ሜጀር ጀነራል አቤል ካንዲሆ የሚገኙበት ሲሆን ማዕቀቡ የተጣለባቸው በሳቸው አስተዳደር ስር በተፈጸሙ የሰብአዊ መብት ጥሰቶች ምክንያት መሆኑ በመግለጫው ላይ ተጠቅሷል። ግዙፉ የመረጃ መፈለጊያ አውታር ጎግል በመጠናቀቅ ላይ ባለው የጎርጎሳውያኑ ዓመት በብዛት ጎብኚዎች የፈለጓቸውን መረጃዎች ይፋ አድርጓል። በዩናይትድ ስቴትስ በርካታ ሰዎች የፈለጉት ቃል ኤንቢኤ ሲሆን ምክንያቱ እስካሁን ግልጽ አልሆነም። ከዚህ በተጨማሪ ብዙ ጎብኚዎች በቅርቡ በሞት ተለየውን የሙዚቃ ሰውን ዲኤምኤክስን፣ በሰው እጅ ህይወቷ የጠፋውን ጋቢ ፒቴቶና ራሱን እንዳጠፋ የተነገረው የወንድ ጓደኛዋ ብራያን ላውንድሪን የሚመለከቱ መረጃዎችን በብዛት አስሰዋል። ባለፈው ዓመት በርካታ ሰዎች የተደረጉበት ቃል ኮቪድ ሲሆን በዚህ ዓመት ግን ያህል አሳሽ አልነበረውም ተብሏል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ። እናመሰግናለን። ጋቢና ቪኦኤ የሐሙስ ምሽት ህዳር 30 2014 ዓ.ም ምሽት መሰናዶው ይቀጥላል። የምሽቱ ተረኛ አስተናጋጅ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። አማጽያኑ የትግራይ ኃይሎች ይዘዋቸው በነበሩት ቁልፍ የአማራና የአፋር ከተሞች መልቀቃቸውን ዓለም አቀፉ ማህበረሰብ በመዲናዋ አዲስ አበባ ከተማ ላይ ሊደርስ ይችላል በማለት የነበረውን ስጋት ቢቀርፍም ጦርነቱ ግን አሁንም ድረስ በሺዎች የሚቆጠሩ ሰዎችን ዋጋ እያስከፈለ ነው ሲሉ ክራይሲስ ግሩፕ የተሰኘው ተቋም ዓለም አቀፍ ቀውስ አጥኚ ተቋም የአፍሪካ ቀንድ ኃላፊ የሆኑት ሙረቲ ሙቲጋ ተናግረዋል። ሙቲጋ ከአሜሪካ ድምጽ ጋር በነበራቸው ቆይታ በኢትዮጵያ ያለው ፖለቲካዊ ችግር በውይይት ካልተፈታ ግጭቱ ስር ሰዶ ኢትዮጵያ ልትወጣ ከማትችለው ችግር ውስጥ ሊከታት ይችላል ሲሉ ተናግረዋል። ከእሳቸው ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
Thank you, Mr. Mutiga. So the Ethiopian government...
Mutiga, amasignallo. Be amara na be affar killil, amasyanu ye tigray hayil takutat roa cho yena baru kurfe katamuch, nez amout atachol ye Ethiopia mengist bezi sammen tas tawgwal. Kawahat bebekulu katamuchun le siltawi mafegfeg talumout atungel zwal. Enne zin hunitawch, indi tiawa chol.
There have been many pendulum swings and momentum shifts in the course of the conflict which began last November.
ጦርነቱ ባለፈው ዓመት ጥቅምት ከጀመረ ጊዜ አንስቶ ብዙ ሁኔታዎች ተቀያይረዋል። ሆኖም የትግራይ ኃይሎች ከአዲስ አበባ 200 ኪሎ ሜትር ርቀት ላይ ሆነው ወደ መዲናዋ ለመድረስ ከነበራቸው ይዞታ አንጻር ለአዲስ አበባ ያደላ እጅግ ከፍተኛ ለውጥ ነው የታየው። የትግራይ ኃይሎች ይዘዋቸው ከነበሩትና በተለይም የውጭ ኤምባሲዎች አዲስ አበባ ላይ ጥቃት ሊኖር ይችላል ብለው እንዲፈሩ ካደረጓቸው እንደ ደሴና ኮምቦልቻ ካሉ ቁልፍ ከተማዎች ለቀው ወጥተዋል። ይሄ ለአዲስ አበባ ትልቅ ድል ነው። መዲናዋ ላይ ሊደርስ ይችላል ተብሎ የተፈራው ጥቃትም ከዚህ በኋላ አይኖርም። ግን ማስታወስ ያለብን ነገሮች አሁንም አላበቁም። በጦርነቱ ውስጥ ከአንድ ዘንግ ወደ ሌላ ዘንግ የተደረገ ሽግግር ነው። በአጠቃላይ ግን የጠቅላይ ሚኒስትር አብይ ሰራዊት ድል እያደረገ ያለ ይመስላል።
TPLF is saying they left the towns as a strategy.
በእንግዲህ ህወሓት አሁን የጠቀሷቸውን ከተሞች ጥሎ የወጣው ለሌላ ጥቃት ለመዘጋጀት መሆኑን ገልጿል። ቀደም ሲል እንዳሉት ይዘዋቸው የነበሩትን ከተሞች ለመቆጣጠር ብዙ ህይወትና ንብረት ተዋልና በድንገት የስልት ለውጥ አድርገናል ማለታቸው የሚያስከፍለውን ዋጋ እንዴት ያዩታል?
We have to remember that this war is really being fought in the darkness.
ይሄ ጦርነት በጨለማ ውስጥ እየተካሄደ እንደሆነ ማስታወስ ያስፈልጋል። በውጊያ ቦታ ገለልተኛ ዘገባ በሌለበት መረጃ ማግኘት በጣም አስቸጋሪ ነው። ስለዚህ ሁለቱም ወገኖች የሚያወጧቸውን ተቀናቃኝ ትርክቶች ነው የምንሰማው። ያም ሆኖ ግን ጦርነቱ እያስከፈለ ያለው ዋጋ እጅግ ከፍተኛ ነው። መጀመሪያ በጥቅምት ወር ላይ የፌደራሉ ኃይሎች ወደ ትግራይ ሲገቡ፣ ከዚያ ደግሞ ሰኔ በኋላ የትግራይ ተዋጊዎች ከትግራይ ወጥተው ወደ አማራና አፋር ክልሎች ከገቡ በኋላ በመቶና በሺዎች የሚቆጠሩ ሰዎች ተፈናቅለዋል። የረሃብ ችግር አለ። በጣም ብዙ ሰዎችም ህይወታቸውን አጥተዋል። ዋናው ነገር ለኢትዮጵያ የሚጠቅማት የዚህ ጦርነት በፍጥነት ማቆም ነው። ምክንያቱም በህይወትና በንብረት ላይ ያደረሰ ያለው ውድመት ከፍተኛ ነው።
reports of atrocities are coming out from
Ethiopia Sabai Mept Commission be Amara na be Afar kililoch balu ketemoch kefetenya ye Sabai Mept setoch mefezamachon ye migelzu reportoch yederrasut mohununna be botaw hedo ndemiyatara astawqal honom ye Ethiopia mengist alam aqafu mahabereseb lenezi tsetoch tukrat yeset aidellem bemalet yekessese no alam aqafu mahabereseb be Afar na be Amara letefezamut ye setoch beqi tukrat alset
I think from all the reporting we've seen,
ከተለያዩ ሪፖርቶች እንደምናየው ሁለቱም ወገኖች የተለያዩ ጥቃቶችን አድርሰዋል። በተለይ በሴቶችና ልጃገረዶች ላይ በንብረት ውድመትና ሆን ተብሎ ከተሞችን የማጥቃት የመሳሰሉት ከፍተኛ ክሶችን እያየን ነው። እነዚህ ክሶች አግባብ በሆነ መልኩ በእኩል ደረጃ ምርመራ ሊካሄድባቸው ይገባል። አሁንም ማስተዋወስ የሚገባን የኢትዮጵያ የወደፊት እጣ ፈንታ በተሻለ ሁኔታ ሊጠበቅ የሚችለው ለነዚህ ለደረሱት ጥቃቶች በተወሰነ ሁኔታ ተጠያቂነት ሲኖር ነው። ሌላው ማስተዋወስ የሚገባው ደግሞ በጣም ብዙ ተቀናቃኝ ትርክቶች መኖራቸውን ነው። ስለዚህ የሚደረገው ምርመራ ገለልተኛ በሆነ ቡድን መሆኑን በጣም አስፈላጊ ነው።
Talking about the future, both sides
ኮንግሬስ ላይ ወደፊት ተጣፈንታ ካነሳን ሁሉም የጦርነቱ ተሳታፊዎች የበላይነት ያገኙ መሆኑንና አንዱ ሌላውን ያጠፋ እንደሆነ ነው የሚገልጹትና ይሄ ጦርነት አቅጣጫ ወዴት እየሄደ ነው? ማብቂያውስ ምን ሊመስል ይችላል?
I think it's really important for the leaders on all sides to recognize
ሁሉም አመራሮች ሊያቆት የሚገባ ነገርና በተደጋጋሚው የሚገለጸው በጦርነት ቀጣይነት ያለው መረጋጋት ሊመጣ እንደማይችል ነው። በኢትዮጵያ ያለው በዋናነት የፖለቲካ አለመግባባት ሆኖ በውስጡ ያሉት ቡድኖች ልዩነታቸውን በወታደራዊ ኃይል ለመፍታት የወሰኑበት ሁኔታ ነው። እነቱ ግን አንዳቸውን ሌላኛውን በጦር ሜዳ ሙሉ በሙሉ ሊያሸንፉአቸውም በመጨረሻ የሁኔታ የሚፈታው በመነጋገር ነው። ስለዚህ ውይይት ለመጀመር አዲስ አበባ በትግራይ አካባቢዎች ላይ ያስቀመጠውን የሰብአዊ እርዳታ ቀባ ማንሳትና የትግራይ አመራሮች ደግሞ ፍላጎታቸውን በኃይል መጫን እንደማይችሉ ተረድተው ለፌደራሉ መንግስት ዕውቅና መስጠት አለባቸው። ባለፉት ወራት ከሆነው የተረዳነው ነገር ማናቸውም በወታደራዊ ኃይል ማሸነፍ እንደማይችሉ ነው።
Now that TPLF is leaving some of the towns and
እንግዲህ ቀደም ሲል እንደጠቀስነው ህወሓት ይዟቸው ከነበሩት ቁልፍ ከተሞች ለቆጥቷል። የኢትዮጵያ መንግስት ደግሞ እነዚህን ከተሞች መልሶ መቆጣጠሩን አስታውቋል። ይሄ የዓለም አቀፉ ማህበረሰብ ኢትዮጵያ ላይ ያደጋ ስጋት እንዳለ ሲያስታውቅ በነበረው ሁኔታ ላይ ለውጥ ያመጣል? በአጠቃላይ በአፍሪካ ቀንድ ሰላም ላይስ ምን አይነት አንድምታ አለው?
Players within the region, players within the international community
እንደሚመስለኝ በቀጠናውም ሆነ በዓለም አቀፉ ማህበረሰብ ሁኔታውን የሚከታተሉ ሰዎች አሁንም ፖለቲካዊ መፍትሄ ለማምጣት ጥረታቸውን የሚቀጥሉ ይመስለኛል። ሁኔታው አሁንም እንደገና እንደመሆኑ ሁሉም ወገኖች በወታደራዊ ኃይል ድል ሊገኝ እንደማይችል ተገንዝበዋል ብዬ ተስፋ አደርጋለሁ። ያ ካልሆነ አማራጩ ሌሎች ከተሞችንም ጨምሮ ስር የሰደደ ግጭት ነው። ኢትዮጵያ ደግሞ ለዚህ አቅም የላትም። ስለዚህ ዓለም አቀፉ ህብረተሰብ የሰላም አጣሞን መምታት ይቀጥላል ብዬ ተበቃለሁ።
ሙራቲ ሙቲጋ ክራይሲስ ግሩፕ የተሰኘው ዓለም አቀፍ ቀውስ አጥኚና ተንታኝ ተቋም የአፍሪካ ቀንድ ቅርንጫፍ ኃላፊ በኢትዮጵያ ባለው ወቅታዊ ሁኔታ ላይ ሐሳቡን ስላካፈሉን እናመሰግናለን።
ቴንክ ዩ።
እኔም አመሰግናለሁ።
ጤና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ በፌስቡክ ገጻችን ቪያም ሀሪክ ላይና የቪያም ሀሪክ ድረ ገጽ ላይ ታገኛችኋላችሁ። ፍቅር እስከ መቃብር የተሰኘው የአማርኛ ልቦለድ መጽሐፍ ወደ ትግርኛ ቋንቋ ተተርጉሞ ለንባብ በቃ። ባንጋፋው ኢትዮጵያዊ ድራሲ ሀዲስ አለማየሁ የተጻፈው ፍቅር እስከ መቃብር የተሰኘው መጽሐፍ በኤርትራዊ ተርጓሚ መምህር ዓለም ተምሳሌት ወደ ትግርኛ ቋንቋ ተተርጉሞ በዳር ወር መጀመሪያ ላይ ለንባብ በቅቷል። የመጽሐፉ ተርጓሚ መምህር ዓለም ማየት የተሳነው በመሆኑ የመጽሐፉን ቅጂ በብሬል ማግኘት ባይችልም በወጋየው ንጋቱ የተተረከውን የድምጽ ቅጂ በማግኘቱ በታሪኩ ይዘትና ትረካ በመመሰጡ ወደ ትግርኛ ቋንቋ ሊተረጉመው እንደበቃ ተናግሯል። የዚህ ትልቅ ስምና ይዘት ያለው የአንድ የአፍሪካ ተምሳሌታዊ መጽሐፍ መሆኑ የሚጠቅስ የአማርኛ መጽሐፍ ፍቅሪ ክሳብ መቃብር በሚል አርዕስት ወደ ትግርኛ ቋንቋ መተርጎሙ ለትግርኛ ቋንቋ ስነ ጽሑፍ እድገት የማይናቅ አስተዋጽኦ አለው ሲሉ ለአሜሪካ ድምጽ አስተያየታቸውን የሰጡ የትግርኛ ቋንቋ ኤርትራውያን ጸሐፊዎች ተናግረዋል። ብርሃነ በርሀ ዘገባለሁ።
በ1950ዎቹ መጀመሪያ በአንጋፋው ኢትዮጵያዊ ጸሐፊ ሐዲስ ዓለማየሁ የጻፈውና በብዙ ጸሐፊዎችና አንባቢዎች ትልቅ አድናቆትን ያገኘው ለኢትዮጵያ ዘመናዊ ጽሑፍም ፈርቀዳጅ እንደሆነ የሚነገርለት ፍቅር እስከ መቃብር የተሰኘው ልቦለድ መጽሐፍ ፍቅሪ ክሳብ መቃብር በሚል አርዕስት በኤርትራዊ ተርጓሚ መምህር ዓለም ዘርአይ ወደ ትግርኛ ተተርጉሞ በዚህ ወር መጀመሪያ ላይ ለንባብ በቅቷል። በ1980 በኢትዮጵያ ነገሌ ቦረና የተወለደው የመጽሐፉ ተርጓሚ መምህር ዓለም ገና 5 ዓመት ልጅ እያለ ነው ከቤተሰቦቹ ጋር ወደ ኤርትራ የመጣው። ማየት የተሳነው በመሆኑም የአንደኛ ደረጃ ትምህርቱን በአብርሃ ባሃታ የአይነ ስውራን ትምህርት ቤት፣ የመካከለኛና ሁለተኛ ደረጃ ትምህርቱን ደግሞ ማየት ከሚችሉ ተማሪዎች ጋር ተቀላቅሎ በአስመራ ትምህርቱን በመከታተል በ2003 ዓመተ ምህረት ከኮሌጅ ማይነፌ በሰቋንቋና ስነ ጽሑፍ መመረቅ ችሏል። ለአምስት ዓመታት በአስተማሪነት ሙያ እንደሰራና ከ2009 ጀምሮ በኤርትራ የባህልና ስፖርት ኮሚሽን ጽህፈት ቤት በተማረበት የሙያ ዘርፍ በመስራት ላይ እንደሚገኝ የተናገረው መምህር ዓለም በብሬል የተጻፈ የፍቅር እስከ መቃብር ቅጂ ባለመኖሩ የማንበብ እድል ባያገኝም በድምጽ የተዘጋጀ የመጽሐፉን ትረካ አግኝቶ ካዳመጠ በኋላ ግን በታሪኩ ይዘት ተመስጦ ወደ ትግርኛ ሊተረጉመው እንደቻለ ለቪኦኤ ተናግሯል። የመጽሐፉን ትረካ እያዳመጠ በመሃል ፖዝ እያደረገ ወይ እያቆመና ደግሞ እየሰማ ወደ ትግርኛ እንደተረጎመው በማመልከት ስራው ከባድና አስቸጋሪ ቢሆንም የተፈጥሮ ስጦታውን ተጠቅሞ ችግሩን እንደተወጣው መምህር ዓለም አስረድቷል።
አብሽራፍ ከብድ ዝበላይ ሐቂም ምዝ ዘሎ ባህሪያዊ ሲንክልና እቲ አይነና ኸውን ዝኸል ነገር እዝንና አይናና በዓቢዩቲ ናይ ምስማዕ ትኸሎና እዩ ዝበዝሐ ክንሰርሕ ዝኽእለና እሞ
ስራው ከበድ ያለ ነው። ማየት የተሳነን ሰዎች ጆሮአችን እንደ አይናችን ሆኖ ነው የሚያገለግለን። ልዩ የመስማት ተሰጥኦ ስላለንም ታሪኩን እያዳመጥኩ ወደ ትግርኛ እንድተረጉመው እርቶኛል። የተጠቀምኩበት ሶፍትዌርም በጣም አግዞኛል። በዚህ በተጨማሪ የተራኪ ወጋየውን ጋቱ አተራረክም መሳጭ በመሆኑ ስራውን እስክጨርስ ክብደቱ አልታወቀኝም ነበር ብሏል። አፉን በአማርኛ ቢፈታም የአምስት ዓመት ልጅ ያለ ወደ ኤርትራ በመምጣቱ አማርኛ ከመስማት ውጪ ናገር እንደማይችል የሚናገረው መምህር ዓለም በቤት ውስጥ ከቤተሰቦቹ የሚሰማውና የሚመለከተው የአማርኛ ፊልም ለስራው መሳካት እንደረዱት አብራርቷል። በመጽሐፉ ምረቃ ላይ ምልከታውን ያቀረበው የፍቅር እስከ መቃብር አርታይ ገጣሚና ጸሐፊ መለስ ንጉሴ ከ30 ዓመት በፊት መጽሐፉን እንዳነበበውና በዩኒቨርሲቲ ቆይታውም እንደ አንድ የአፍሪካዊ ተምሳሌት ጽሑፍ በኮርስ ደረጃ እንደተማረው በማስታወስ መጽሐፉ ወደ ትግርኛ መተርጎሙ ትልቅ እንደምታ እንዳለው አስረድቷል።
ከማብነት ናይ አፍሪካው ስነ ጽሑፍ ሃንቲያ አብቲ ናይ ኢትዮጵያ ካኒ ማስተርፒስ ያዚያ መጽሐፍ ዚያ
መጽሐፉ የአፍሪካ ስነ ጽሑፍ ተምሳሌት ነው። በኢትዮጵያ ከተጻፈው መጽሐፍትም እንደ አንድ ማስተርፒስ ነው የሚወሰደው። ስለዚህ እንደዚህ አይነት መጽሐፍ ወደ ትግርኛ መተርጎሙ ትልቅ ነገር ነው ብለዋል። አንጋፋውን ደራሲ ሐዲስ ዓለማየሁን እንደ አንድ አፍሪካዊ ጀግና ጸሐፊ እንደሚያዩና እንደሚያደንቀው የሚናገረው ገጣሚና ጸሐፊው መለስ ንጉሴ የመጽሐፉ አርዕስት በራሱ ትልቅ መልእክት ያዘለ ነው ብለዋል።
ሁሉ ሰብሲ ፍቅሪ ኢሉ እንተዝዝምር ክሳብ ታናይ ዕምርኻ መወዳእታሲ ብፍቅሪ እንተተኸዱ ኩሉ ነገር ጽቡቕ መጽእ ይኽእል ዝብል ሕጂ ኣብኡ ዘሎ መስዋዕቲ ከቢድ ነገር እዩ። እቲ ናይ ሰብለ ወንጌል
ሁሉም ሰው ስለ ፍቅር ቢዘምርና እስከ ህይወቱ ፍጻሜ በፍቅር ቢጓዝ ህይወት ጥሩ ትሆን ነበር። በታሪኩ ያለው የሰብለ ወንጌልና የበዛብህ ታሪክም ይህን ነው የሚያስተምረን። ሰብለ ወንጌል ከጥሩ ኑሮ እውነተኛ ፍቅርን መርጣ የፊውዳሉን ስርዓት ሰብራና ተቃውማ ለፍቅር የከፈለችው መስዋዕትነት ፍቅር ምን ያህል ትልቅ ነገር እንደሆነ የሚያሳይ ነው። አንድ ማየት የተሳነው ሰው በራሱ ተነሳሽነት ይህን ትልቅ መጽሐፍ ተርጉሞ ለንባብ በማብቃቱ ምስጋና ሊቸረው ይገባል ብለዋል። የአማርኛውንና የትግርኛ ትርጉም ስራውን እንዳነበበ የተናገረው ሌላው በመጽሐፉ ላይ አስተያየቱን የሰጠው ጸሐፊ ዘመንፈስ ኃይሌ በበኩሉ የትርጉም ስራ ለሚተረጎምበት ቋንቋ እድገት ትልቅ አስተዋጽኦ እንዳለው አስረድቷል።
ሁልጊዜ ናይ ትርጉም ስራ እና በሓደ ቋንቋ በፍላይ ከምዚ ምስሉ ጥንታውያን ክላሲካውያን ዝኾኑ ስርዓት ናይ ስነ ጽሑፍ እቲ ተተርጉሙ ዝመፀሉ ዘሎ ቋንቋ ሓደ ዓብዪ ጸጋ እዩ። ካብኡ ብፍላይ በዓል ሐዲስ ዓለማየሁ ዝኣኽሉ ኣርካናት ደረስቲ ከዓ
የትርጉም ስራዎች በተለይ ደግሞ እንደ ፍቅር እስከ መቃብር ያሉ ጥንታዊና ክላሲካዊ መጽሐፍት ወደ ሌላ ቋንቋ ሲተረጎሙ ለሚተረጎምለት ቋንቋ እንደ አንድ ትልቅ ጸጋ ነው የሚቆጠረው። በተለይ ደግሞ እንደ አንጋፋው ሐዲስ ዓለማየሁ የራሳቸው ልዩ ያጻጻፍ ስልትና ዘዴ ያላቸው ጸሐፊዎች የህብረተሰቡን ቋንቋ፣ ባህል፣ ፖለቲካ፣ ኢኮኖሚና የመሳሰሉ ነገሮችን በጥልቀት የሚጽፉ በመሆናቸው ለሚተረጎምለት ቋንቋ እድገት ትልቅ አስተዋጽኦ ያበረክታል ብሏል። መምህር ዓለም የፍቅር እስከ መቃብር መጽሐፍ ይዘቱንና ለዛውም ሳይቀይር ቀጥተኛ የቃል በቃል የትርጉም መንገድ እንደተጠቀመ የተናገረው ጸሐፊ ዘመንፈስ ከትርጉም አንጻር ግን ከአንጋፋው ራሲ ሐዲስ ዓለማየሁ የቋንቋ ተሰጥኦና ረቂቅ ያጻጻፍ ዘይቤ ጋር ሲነጻጸር ገና የሚቀረው ነገር እንዳለ ሆኖ ለወጣት አንባቢያን የሚመጥን የትርጉም ሥራ እንደሆነም አስተያየቱን ሰጥቷል። ለአሜሪካ ድምጽ ብርሃነ በርሀ ከአስመራ።
አድማጮቻችን ከጋቢና ቤ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። በኮሮና ቫይረስ ድባብ ውስጥ መኖር አስጨናቂና አስቸጋሪ ተግዳሮት እንደሆነ አሁንም ድረስ ዘልቋል። በተከተቡና ባልተከተቡ ሰዎች መካከል ያለው መከፋፈል ያለፉትን ሁለት ዓመታት የበለጠ አስጨናቂ እንዲሆኑ አድርጓቸዋል። ካሪና ባህርዛዲያን የሁለቱን ወገኖች ሀሳቦችና ሀሳቦቻቸውን ለማስታረቅ እየተደረገ ያለውን ጥረት ቃኝታለች። ሀብታሙ ስዩም ያቀርብልናል።
ባለፉት ሁለት ዓመታት የኮቪድ-19 ክትባት አሜሪካውያንን ለሐሳብ ግጭት ያበቃ ነጥብ ነበረ። አለመከተብ የወሰኑ የኋላ የኋላ ግን በቫይረሱ የተያዙ ወይንም የሞቱ ሰዎችን ለማሳፈር ሆን ተብለው የተከፈቱ ዌብሳይቶች ነበሩ። በሌላ በኩል ደግሞ ዶክተር አንቶኒ ፋውቺን የመሰሉ ክትባት መውሰድን የሚደግፉ ሰዎችንና የህብረተሰብ ጤና ባለሙያዎች ላይ ጥቃት ስለመድረሱ የሚናገሩ ዘገባዎችም ነበሩ። የፖለቲካውን ነገር ትተን ሐቁን ብንመለከት ኮቪድ ያልተከተቡ ሰዎችን ከማናቸውም በበለጠ ጎድቷል። ይህንን ሐቅ ግን ከቁም ነገር የቆጠረው ያለ አይመስልም። ፔር ካርሎ ቫልደሴሎ በክሌርሞንት ማኬና ኮሌጅ ውስጥ የሥነ ልቦና ጉዳዮች ረዳት ፕሮፌሰር ናቸው።
What we're seeing with the virus is a highly politicized topic.
ቫይረሱን በተመለከተ ያየነው ነገር ቡድናዊነት የሚነበብበት በእጅጉ ፖለቲካዊ ቅኝት ያለው ነው። ሰዎች ከቡድናቸው ውጪ ያለ ሰው ሲሰቃይ የሚያሳዩት ስሜት አልባነትን ነው። ከዚህ በባሰ መልኩ ደግሞ ከቡድናቸው ውጪ በሆነ ሰው ላይ በሚደርስ ህመም የሚደሰቱም አሉ ነው ያሉት። ጥሩተኛዋ ሊንዳ መርሰር ቀደም ብለው የኮቪድ-19 ክትባትን ይቃወሙ ነበረ። የእሳቸው ጥርጣሬ ክትባቱ ከተገኘበት ፍጥነት ጋር የሚገናኝ ነው። ዘሮቻቸውና የቀድሞ ስራ አጋሮቻቸው ይህንን ጥርጣሬ ይጋሯቸዋል። ነገር ግን ይህ አቋማቸው እሳቸው ባለፈው ዓመት በቫይረሱ ከተያዙ በኋላ ተለውጠዋል። የተወሰኑ ሳምንታትን በሆስፒታል ውስጥ ካሳለፉ በኋላ ከቤተሰቦቻቸው ጋር ክትባቱን ወስደዋል።
ይሁን በቃ ክትባቱ ስጡኝ እንድል አድርጎኛል። ምክንያቱም ክትባቱ እንደኔ ከመታመም ያድናቸዋል። በድጋሚ በኮቪድ ከመያዝ መከተብን መርጫለሁ።
ባለሙያዎች የመርሰር ታሪክ ክትባትን የሚቃወሙ ሰዎች የሌሎችን ሀሳብ እንዴት ማስለወጥ እንደሚችሉ የሚያሳይ ነው ይላሉ። ረዳት ፕሮፌሰር ፔር ካርሎ ቮልደሴሎ በድጋሚ በትንሹ ከስነ ልቦና አንጻር ካየነው ክትባትን የሚቃወሙ ሰዎች በዜና ላይ ከሚያነቧቸው ምን ያህል ሰዎች በኮቪድ ምክንያት በየቀኑ እንደሚሞቱ፣ የክትባቱን ፍቱንነት ከሚናገሩ ታሪኮች ይልቅ በበሽታው የተሰቃየ የቡድናቸው አባል ታሪክ የበለጠ ቢገፋፋቸው ትርጉም ይሰጣል ነው ያሉት። በብሪሃም ያንግ ዩኒቨርሲቲ የተደረገ ጥናት ግላዊ ታሪኮች ከገጽታ አልባ ስታስቲክ ወይም የቁጥሮች መግለጫ ይልቅ ክትባትን የማበረታታት አቅም እንዳላቸው ይፋ አድርጓል። በአንደኛው ሙከራ ላይ ክትባትን የሚቃወሙ ተማሪዎች በክትባት ሊገታ በሚችለው በሽታ የተያዙ ሰዎችን እንዲጠይቁ ተደረገ። በመጨረሻም 70% ተማሪዎች በክትባት ላይ የነበራቸውን አቋም ቀይረው ተገኙ። ባለሙያዎች ከአደባባይ ማሸማቀቅ ይልቅ ትምህርት ስለ ክትባት ያለን አመለካከት ለመቀየር የተሻለ እንደሆነ ይጠቁማሉ።
ተከታዩ ዘገባችን ደግሞ ከሴቶች ጤና ጋር ይያያዛል። በሴቶች ላይ ከእድሜ ጋር ተያይዘው ከሚመጡ ተፈጥሯዊ ለውጦች አንዱ ስለሆነው የወርሃዊ ዑደት ወይም የወር አበባ ማቆም ማቆም ነው የምናነሳው። የሴቶች የተፈጥሮ ዑደት ማቆም ሂደት በአብዛኛው ከ40 ዓመት በኋላ የሚጀምር ሲሆን የሴቷ የወር አበባ ማለት የእርግዝና እና የመውለጃ ወቅት ማብቃቱ የሚታወቅበት ሂደት ነው። በእነዚህ ጊዜያት ውስጥም ሴቷ በብዙ አካላዊና ስሜታዊ ለውጦች ውስጥ የምታልፍ ሲሆን የሰውነት በድንገተኛ ከፍተኛ ሙቀት ውስጥ ማለፍ፣ የስሜት መለዋወጥ፣ እንቅልፍ ማጣትና ቁጡነት ዋነኞቹ ናቸው። አንዲት ሴት ለ12 ወራት ያህል ምንም አይነት የወር አበባ ካላየች ሙሉ ለሙሉ የወራዊ የስነ ተዋልዶ ዑደቷ አቁሟል እንደሚባል ባለሙያዎች ይናገራሉ። በዚህ ዙሪያ አሊሰን ሊኮንጎ ፈርናንዴዝ ከሴኔጋል ተከታዩን ልካልናለች። በሴኔጋል የሴቶች ወርሃዊ የስነ ተዋልዶ ዑደት ወይም የወር አበባ ማቆም ለሰዎች የሚያወሩት ነገር አይደለም። ከዚህ ጉዳይ ጋር በተያያዘ ለሚፈጠሩ ምልክቶች የሐኪሞች ምክር ፈልገው ወደ ጤና ጣቢያ የሚመጡ ሴቶች ቁጥርም እጅግ አነስተኛ ነው። የማህፀን ሐኪም የሆኑት ፕሮፌሰር አብዱል አዚዝ ከሴቶች ወርሃዊ ስነ ተዋልዶ ዑደት መቋረጥ ጋር በተያያዘ እንደ አውሮፓውያን አቆጣጠር በ2008 ዓ.ም የመመረቂያ ጥናታቸውን ሰርተዋል።
የሴቶች ወርሃዊ የስነ ተዋልዶ ዑደት መቆም ማህበረሰባዊ የሆነ የስነ ልቦና ትርጓሜ አለው። ሴቶች የወር አበባ መቋረጥን ከዚህ በኋላ ልጅ መውለድ ካለመቻልና በቤተሰብ ውስጥ ያላቸው ሚና ከመለወጡ ጋር ያያይዙታል።
በእነዚህ ወቅቶች ራስ ምታት፣ የመገጣጠሚያ ህመም፣ የእንቅልፍ ማጣት፣ የጸጉር መርገፍ፣ የማህፀን መድረቅ የመሳሰሉት ምልክቶች ቢኖሩም ከሰው ሰው ይለያያሉ። ይሁንና ወርሃዊ የስነ ተዋልዶ ዑደቱ ሙሉ ለሙሉ ከመቆሙ በፊትም የተለያዩ ምልክቶች ይመጣሉ። ማደሊን ሳር አዋለ ስትሆን 53 ዓመቷ ነው።
የሽግግሩ ጊዜ ከባድ ወቅት ማለት ነው። መቆጣት አለ። ሰውነት በምን አይነት መልኩ እየሰራ እንደሆነ ማወቅ አትችልም። በቃ በሽታ መሆኑን ለራስ መንገርና በሴት ልጅ ህይወት ላይ ትልቅ ለውጥ የሚያመጣ መሆኑን በማሰብ ለራሳችን መንገር ይኖርብናል።
ማደሊን ከተማረችው ትምህርት ይልቅ ያሳለፈችው ነገር ስለ ሴቶች ስነ ተዋልዶ ዑደት ማቆም ሂደት ብዙ ነገር እንድትረዳ አድርጓታል። 55 ከመቶ የሚሆነው የሴኔጋል ህዝብ 20 በመቶ ለእናቶችና ህጻናት የሚደረጉ የተለያዩ እንክብካቤዎችን ይማራሉ። በጠቅላላ በሀገሪቱ የሴቶች የወርሃዊ የስነ ተዋልዶ ዑደት ማቆምን በተመለከተ ግን ፍጹም አይወራም።
የሴቶች ወርሃዊ ዑደት ማቆም ጋር በተያያዘ ሴቶች በበቂ ሁኔታ መረጃ አልደረሳቸውም። ብዙ ሴቶችም ምን እንደሆነ እንኳን አያውቁም። ነገር ግን ይህ ሁኔታ ሲያጋጥም ምን አይነት ነገሮችና ለውጦች እንደሚፈጠሩ ማስረዳት ያስፈልጋል።
የወርሃዊ የስነ ተዋልዶ ዑደት መቋረጥ ከሚያመጣቸው አካላዊ ለውጦች ውጪ በሴቶች እጅግ በመፈራቱ የስነ ልቦና ድጋፍ ያስፈልጋል። በዚህ ንሳ ማደሊን በጥንቃቄ በማዳመጥ የስነ ልቦና ድጋፍ ትሰጣለች።
በሴኔጋል የሴቶች ዑደት መቋረጫ ዕድሜው ከነጮች ጋር ሲወዳደር እጅግ አነስተኛ ነው። አብዛኞቹ ነጮች በ50ና 51 ዓመታቸው ነው ወደ ዑደቱ የሚገቡት። ነገር ግን በሌላ በኩል ሴቶች በሙሉ በዚህ የተነሳ ችግር ያጋጥማቸዋል። ከሁሉም የሚረብሻቸው ደግሞ ድንገተኛ የሆነ ሙቀቱ ሳይሆን በሌሊት በላብ መጠመቁ ነበረ። እሱም ካልሆነ ግን ሌሎች ነገሮች አሉ።
ልጅ መውለድ አለመቻል ታዲያ የኑሮ ቀውስንም ያስከትላል። ይሁን እንጂ በአንጻሩ አንዳንድ ሴቶች ይሄ ሂደት ነጻ የመሆን ሂደት ነው ይላሉ። አድማጭ ተመልካቾቻችን ስለነበረን ቆይታ ያመሰገንን የሐሙስ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ አድርሱን። እንዲሁም ደግሞ ልትደውሉልን ትችላላችሁ የቪያማሪክ ስልክ ቁጥሮችን በመጠቀም። ኤደን ገረመው መርሃ ግብሩን በመምራት፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይተናል። የዛሬውን እዚህ ላይ ፈጸምን። ደህና ደሩ። ለምን